ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እናስተብለኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጳጉሜ 2 ቀን 2010 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ አርብ የሚቀርበውን የደብዳቤዎች አምድ ፕሮግራም አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። የፌደራል ፖሊስ ኮሚሽነር በሰጠው መግለጫ ኢንጂነር ስመኘው በቀለ ራሳቸውን መግደላቸውን የፖሊስ ምርመራ ውጤት ማረጋገጡን ገልጿል። ኢንጂነር ስመኘው በቀለ ራሳቸውን በራሳቸው ለማጥፋታቸው እንደ ምክንያት የቀረቡት ጉዳዮች የተመቱበት ጥይት ከራሳቸው ሽጉጥ መተኮሱ እንዲሁም መኪናው ሞተሩ ሳይጠፋ መገኘቱና በአውቶማቲክ ቁልፍ መቆለፉ የሚሉ ናቸው። ፖሊስ ኢንጂነሩ ራሳቸውን ለማጥፋታቸው ማረጋገጫ አግኝቻለሁ ይበል እንጂ ተጨማሪ ምርመራ እንደሚያካሂድም ገልጿል። እስካሁን የተጠቀሱት ምክንያቶች ኢንጂነሩ ራሳቸውን በራሳቸው ለማጥፋታቸው የተሰጡት ምክንያቶች አነጋጋሪ ከመሆናቸውም በላይ ከ40 ቀናት ምርመራ በኋላ ሰውየው ራሳቸውን በራሳቸው ገድለዋል መባሉ ቀደም ብሎ በርካታ ጥርጣሬዎች የነበሯቸውን ክፍሎች ይበልጥ እንዲጠራጠሩ አድርጓል ብሏል። በትግራይ የተለያዩ አካባቢዎች በተቅማጥ በሽታ ከ10 በላይ ሰዎች መሞታቸውና 1200 ሰዎች በበሽታው እንደተለከፉ ተገልጿል። የበሽታው ምንጭ በአካባቢው የነበረ ንጹህ ያልሆነ ውሃ መሆኑን የጤና ባለሙያዎች ገልጸዋል። በግድ ወደ ትግራይ ክልል ከተጠቃለለው ከራያ ዋጃና ጥሙጋ ከተሞች 395 ሰዎች ተፈናቅለው ሰሜን ወሎ ወደሚገኘው ቆቦ ከተማ የተሰደዱ መሆናቸው ተነግሯል። ተፈናቃዮቹ በከተማው በሚገኝ አንድ ትምህርት ቤት ውስጥ የተጠለሉ ሲሆን የተፈናቀሉት በአካባቢው ያስተዳደርና የጸጥታ ኃይሎች ጫና መሆኑን ለመገንዘብ ተችሏል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ሐሙስ ጳጉሜ 1 ቀን በሰጠው መግለጫ በደቡብ ኢትዮጵያ ከቤት ንብረታቸው ተፈናቅለው በየቦታው ለሚገኙና እንዲሁም ወደ ቤታቸው ለተመለሱ ተፈናቃዮች ተጨማሪ እርዳታ የሚያስፈልግ መሆኑን ገልጿል። ከተፈናቀሉት መካከል 250 ሺህ የሚሆኑት ወደ አካባቢያቸው የተመለሱ መሆናቸው ቢገልጽም አሁንም በአዲስ መልክ እየተፈናቀሉ ያሉ በርካታ መሆናቸውንና እንዲሁም የመመለሱን አደጋ በመፍራት ብዙዎች ፍላጎት የሌላቸው መሆኑን ገልጸዋል ብሏል። በአሁን ወቅት የተመለሱት እንዲቋቋሙ መሰረታዊ ቁሳቁሶች ለመስጠትና እንዲሁም በትምህርት ቤቶች፣ በሆስፒታሎች፣ በተለያዩ የመንግስት መስሪያ ቤቶች፣ በሌሎች ቦታዎች ያሉትን ተፈናቃዮች ለሚቀጥሉት 12 ወራት ለመርዳት 21.5 ሚሊዮን ዶላር እንደሚያስፈልግ ገልጿል። በአሁን ወቅት የተራድኦ ድርጅት የመኝታ፣ ምንጣፍ፣ ብርድ ልብስ፣ የምግብ መብያ፣ ፕላስቲክና ጀሪካኖችን ያካተተ 50 ሺህ በላይ የድንገተኛ ጊዜ እቃዎችን በማደል ላይ ሲሆን እርዳታው የሚቀጥል መሆኑን ገልጿል። ኖርዌጂያን ሪፊውጂ ካውንስል የሚባለው ተቋም በቅርቡ በሰጠው መግለጫ ባለፉት 8 ወራት በሰሜንና መካከለኛው የማሊ ግዛት በደረሰ ጥቃት 50 ሺህ የሚበልጡ ስደተኞች ቤት ንብረታቸውን ጥለው የተሰደዱ መሆናቸውን ገልጿል። ተቋሙ ጨምሮ እንደገለጸው በአካባቢው የታጠቁ ሰዎች እንቅስቃሴ እየጨመረ መምጣቱን እንዲሁም በተለያዩ ጎሳዎች መካከል ግጭቶች መስፋፋታቸውንና የእስላማውያን አክራሪዎች እንቅስቃሴን ለመግታት የመንግስት ወታደሮች ጥቃት መጨመሩን ይፋ አድርጓል። የተባበሩት መንግስታት ድርጅትም በአሁኑ ወቅት በማሊ ከ5 ሚሊዮን በላይ የሆነ ዜጋ የሰብአዊ እርዳታ እንደሚያስፈልገው ገልጿል። በመጨረሻም በዚምባብዌ ዋና ከተማ በሐራሬ የኮሌራ በሽታ የገባ መሆኑን የከተማው የጤና ኃላፊዎች ገልጸዋል። እስካሁን አንድ ሰው በበሽታው የሞተ ሲሆን ከ30 በላይ ሰዎች በበሽታው ተለክፈው በሆስፒታል እየታከሙ ይገኛሉ። ባለስልጣኖች የበሽታውን ምንጭ ለማወቅ ጥረት እያደረጉ መሆናቸውም ተነግሯል። ከአስር ዓመት በፊት በዚምባብዌ የገባው የኮሌራ በሽታ 100,000 የሚሆኑ ሰዎች መበከሉንና ከ4,000 ሰዎች በላይ መግደሉ ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
የደብዳቤዎች አምድ። ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ኢትዮጵያ ለ27 ዓመታት ራሳቸውን አርክሰው ባረከሷ ስትገዛ ባሽታለች። ብሔራዊ ክብሯን አዋርደዋል። የሀገሪቱ ዜጎች ጥቅምና መብት በሚያስነጥቁ ፖሊሲዎችና ሚኒስትር መስራቤቶች ስትገዛ ኖራለች። የውጭ ጉዳይ የንግድና የመከላከያ ሚኒስትር መስራቤቶችንና የሚተረጉማቸውን ፖሊሲዎችን ላብነት መጥቀስ ይቻላል። ሁሉም ሚኒስትር መስራቤቶች ከኢትዮጵያና ህዝቦቿ ጥቅም በተጻረረ ሆነው በመሰራታቸው ጎጂ ውጤታቸው ዛሬ ገሃድ ወጥተው እየታዩ ናቸው። የወያኔ ሚኒስትር መስራቤቶችና የሚመሩበት ወያኔያዊ ፖሊሲያቸው ለኢትዮጵያና ህዝቧ ከዘሩላት አሸዋ አሸዋ እንጂ ጤፍ ወይም ስንዴ እንደማንጠብቅ የመጥፎ ስራቸው ውጤት አረጋግጦልናል። የወያኔ መከላከያ ኃይል የሀገሪቱን ዳር ድንበር አስደፈር እንጂ አላስከበረም። ወያኔ የጎንደርን መሬት ለሱዳን የሸጠውን መሬት በመቃወም የኢትዮጵያ ህዝብ ከሱዳን ወራሪ ጦር ጋር ሲፋለም መርዳትና መተባበር ቢያቀታቸው ለሱዳን ጦር አጋዥ ሆነው ከኋላ ሆነው ህዝቡን መውጋታቸው አሳፋሪም አስነዋሪም ተግባራቸው ነው። ታዲያ ኢትዮጵያ መከላከያ ኃይል አልባ ሀገር ነች ብንል ተሳስተቷል የሚለን ወገን ይኖር ይሆን? ከወያኔዎች በስተቀር የሚለን ይኖራል ብለን አንጠብቅም። ዛሬ ኢትዮጵያ ሀብቷን ሊዘርፉ ጥቅማቸውን ሊያስጠብቁ የቋመጡ ጠላቶቿ ዙሪያ ገቧን ሲከቧት ለደህንነት የታሰጉኛላችሁ የሚል አቋም መያዝ ያልቻለ የውጭ ጉዳይ ሚኒስትርን ተሸክመናል። በጅቡቲ እየተከማቸ ያለውን ባዕዳን ኃይላት መንጋ ስብስብን ላብነት መጥቀስ ይቻላል። የቫቲካን ካቶሊክ ቤተክርስቲያን የኢጣሊ ወራሪ ጦርን ባርካና መርቃ በመላኳ በኢትዮጵያ ላይ ለደረሰው ሰብአዊ ቁሳዊ ጉዳት ይቅርታ ተጠይቅ የሚል ዘመቻ ሀገር ወዳድ ኢትዮጵያውያን እንደ ኢህአፓ በመሳሰሉ ፓርቲዎች ሲከፈት የወያኔ ውጭ ጉዳይ ሚኒስትር መስሪያ ቤቱና ፖሊሲው የተዘጋበት ምክንያትም በወቅቱ በገሃድ ተስተውሏል። ለኢትዮጵያ ውድቀትና ውርደቷን እንጂ በጓን የማይመኝ ጠላት መሆኑን በተጨባጭ አረጋግጧል። በሌላ በኩል የወያኔ የውጭ ጉዳይ መስሪያ ቤት የሚመራበትን ፖሊሲውን መሰረት አድርጎ የኢትዮጵያን በር በርግዶ ለባዕዳን ሰጥቷል። የወያኔ ተመራጭ የሆኑ እንደ ቻይና፣ ቱርክ፣ ሳውዲ፣ ኤምሬት የመሳሰሉ ሀገራት ዜጎችና ኩባንያዎቻቸው ኢትዮጵያን ቤታቸው አድርገዋል። ለኢትዮጵያውያን መኖሪያነት የተከለከሉና የክልሉ ብሔር ተወላጅ አይደለም የሚባሉባቸው አካባቢዎች የእነዚህ ሀገራት ዜጎች መፈንጫ ሆነዋል። እነዚህ ሀብት አፍሳሽ የሚባሉ ኩባንያዎች ለሚዘርፉት መሬት ገደብ አልተጣለባቸውም። ለሚጨፈጭፉት የደን ሀብት ተመለሱ ያላቸው የለም። ለሚያወድሙት አፈር፣ ለሚበክሉት ውሃ ተው አልተባሉ። ዜጎች ከይዞታቸው እያፈናቀሉ ሲወስዱ ካሳ እንኳን እንዲከፍሉ የሚል ፖሊሲ የለንም። በተለይም ከነዚህ ባዕዳን ሀገራት ጋር የተደረገና እየተደረገ ያለ ግንኙነት መረን የለቀቀ መሆኑን የሀገርን ጥቅም አሳልፎ የሰጠ መሆኑን የሚያረጋግጡ በርካታ ማስረጃዎችን መዘርዘር ይቻላል። የውጭ ባለሀብት ወደ ሀገር ሲገባ ከሚያስገኙ በርካታ ጥቅሞች ውስጥ የስራ ዕድልን ለዜጎች መፍጠር ቀድሚያ ተግባር ነው። ይህ ግን ይሆን አይደለም። እንደ ቻይና ወይም ህንድ ያሉ ኩባንያዎች የቀን ስራውን ሳይቀር በኢትዮጵያ ምድር በዜጎቻቸው ያሰራሉ። የቦሌ አየር ማረፊያ ግንባታ ላይ የሚርመሰመሰው የቻይና የቀን ሰራተኛ ቁጥርን መመልከት ይቻላል። የባዕድ ኩባንያዎች ወደ ሀገር የሚያስገባቸው ሰራተኞች ጎጂ ተግባርን በዚህ ብቻ የተገደበ አይደለም። ካለቀረጥ ክፍያ ሸቀጦችን የማስገባትና የማስወጣት ስራዎችንም ይሰራሉ። ከመንገድ ዳር ጭምር እየቆሙ ሲሸጡም እየተመለከትን ነው። ኢትዮጵያውያን በአዲስ አበባና ጎዳናዎቿ ጨርቅ እንኳን እንዳይሸጡ በፖሊስና ደህንነቶች ሲዋከቡ በየዕለቱ የምንመለከተው እውነት ነው። የመርካቶ፣ ፒያሳ፣ ሜክሲኮ የመገናኛ ወዘተ ጎዳናዎች ግን ለቻይና ኮንትሮባንዲስቶች ክፍት እንጂ እገዳ የለባቸው። የቻይናዎች የወንጀል ተግባር በዚህ ብቻ የተገደበ አይደለም። የባህልና የውቀት ስርቆሹም ከልካይ ያጣ ተግባር ነው። የኢትዮጵያ የሀገር ባህል ልብሶች ላይ ከፍተኛ ዝርፊያ ተደርጓል። የሀገር ባህል ልብሶቻችን በቻይና በገፍ ይመረታሉ። ካለ ፍቃድ ተኮርጀው መመረታቸው ብቻ ሳይሆን የመሸጫ ገበያዎችም ኢትዮጵያ የመሆኑ ጉዳይ አምራቾቹን በከፍተኛ ደረጃ ለኪሳራ እየዳረገ ነው። በዚህና በመሳሰሉት የወያኔ እኩይ ተግባራት እውን በህይወት አለን ወይስ አልቀናል? ኢትዮጵያ እውን የኢትዮጵያውያን ወይስ የቻይናውያን ብለን ብንጠይቅ ቻይናውያን ኢትዮጵያ የጋራችን፣ ቻይና የግላችን ብለው እንደሚመልሱልን አንጠራጠርም። ደረጀ ጎሳይ ነኝ ከአዲስ አበባ።
ሰላም የፍኖተ ዴሞክራሲ አዘጋጆችና አቅራቢዎች እንኳን ለቀጣይ የህዝባዊ ትግል ዘመን አደረሳችሁ። እየታገሉ መኖር የተከበረ ህይወት ነውና የመንፈስ ሐሴት ሊሰማችሁ ይገባል። እየታገሉ መኖር በትግል መኖር ትርጉሙ ለእናንተ እስከዚያኛው ዘመን ድረስ ለተጓዛችሁት እንደ ማር የሚጥም እንደ ወተት አጥንትን የሚያለመልም ይመስለኛል። ዛሬ ለውጥ መጣ ዴሞክራሲ አበበ ፍትህ ተናኘ ፍርድ ገምድልነት ቆመ ድህነት ታሪክ ሆነ አንድነት ነገሰ የሚሉ ካፍንጫቸው አረቀው ማየት የተሳናቸው እየተበራከቱ በሀገርና በህዝብ ሲመላከዱ ያየው ዕውቀት ማለት ማወቅ ማለት ለሆድ በሆድ ማሰብ መሆኑን እያየው ነው። ስለመለወጥ ህዝብ ያነሳቸው የነበሩ ጥያቄዎች ምላሽ ማግኘት አለማግኘት የሚለካው በመጀመሪያ በአገራችን የነበረው ቅራኔ ምን እንደሆነ መረዳት የአፈታቱን መስመርና ስርዓት መገንዘብ ያስችላል እላለሁ። ሊዮ ቶልስቶይ ጦርነትና ሰላም በተሰኘው ዝነኛው መጽሐፉ አሁን ላነሳው ሐሳብ ተገቢውን ምላሽ አለውና እዚህ ላይ ለአድማጮች ጥቀሜታ አለውና ጠቀስኩት። አንድ አፕል በበሰለና በወደቀ ጊዜ የመውደቁ ሰበብ ምንድነው? ወደ መሬቱ ተስቦ ነው? ግንዱ ረክፎ ነው? ፀሐይ አድርቆት ነው? ተልቆ ማደጉ ነው? ንፋስ ነው የናጠው? ከስሩ የቆመው ልጅ ሊበላው ስለፈለገ ነው? ምክንያቱ አንድ ነገር ብቻ አይደለም። ይህን እጹም መልእክት ከሀገራችን ተጨባጭ ሁኔታ ጋር አዛምድን እንየውስቲ። አገዛዙ የጎሳ ፖለቲካን በማስፈኑ የሙስና ወረርሽኝ የሀገሪቱን ሀብት በማመጠጥ በትግራይ ስም የሚጠራው ህወሓት የሀገሪቱን ህልውና በቁጥጥሩ ስር በማድረጉ የትምህርት ጥራት በመውደቁ የኑሮ ውድነት በማሻቀቡና የገንዘብ ግሽበት እየጨመረ በመሄዱ በአባይ ግድብ ሳቢያ ከግብጽ ጋር ፍጥጫ መጀመሩ በእርስ በርስ ግጭቶች ሳቢያ በሚሊዮኖች የሚቆጠሩ በመፈናቀላቸው ስራ አጥነት መፍትሄ በማጣቱ የማዳበሪያና የዘር ዋጋ በመጨመሩ በከተሞች የቤት ኪራይ ዋጋ ሰማይ ጥግ በመድረሱ የገዢው ቡድን ቁንጮዎች በህዝብ ገንዘብ ዳንኪራ መርገጣቸው መሬት የጥቂት ዘረኞች የግል ሀብት ከመሆኑም በላይ እንደ ሸቀጥ የሚሸጡና ሲሻቸው ከባንክ የሚበደሩ እየሆነ በመሄዱ ስራ ለመቀጠር ከአገዛዙ ዘረኛ የፖለቲካ ድርጅቶች የአንዱ አባል መሆን ዝምድና አመቻ ጋብቻ የግድ መሆናቸው ከምን ጊዜውም በላይ የሴት ልጆች መደፈርና ለተለያዩ አካላዊ ጥቃት ሰለባ መሆን የኤችአይቪ እና ያደንዛዥ እጾች ሱሰኝነት በወረርሽኝ ሁኔታ እየተስፋፋ በመሆናቸው የሰብአዊ መብቶች ተቋማት ዘረኛው አገዛዝ ኢዲሞክራሲያዊና መብቶች ረጋጭ መሆኑን በማጋለጣቸው የዘረኛው ቡድን ተቋማዎች የፕሮፓጋንዳ ዘመቻ በመጠናከሩ የውጪ የብድር ዕዳ ሰማይ በመድረሱ የሃይማኖት ተቋማት ዋና ዋናዎቹ የኦርቶዶክስና የእስልምና ሃይማኖት ተቋማት ጨምሮ በዘረኛው አገዛዝ ቁጥጥር ስር በመደረጋቸው ነጻ ጋዜጣና መጽሔት ከገበያ በመወገዳቸው የተሟላ ህክምና 95% ለሚሆነው ህዝብ ቅዠት በመሆኑ ህፃናት ጎዳና አዳሪዎች መበረከታቸው የዩኒቨርሲቲ ፕሬዝዳንቶች እንደ ዘረኛው አገዛዝ ቁንጮዎች በሙስና መብከታቸው ሐኪሞችና ማንዲሶች የመጠቀሙያ ባለቤቶች ሆነው በሙስና መጨማለቃቸው የፋብሪካ ሰራተኞች የጉልበታቸው ዋጋ በአግባቡ ባለመከፈላቸው ወጣት ገበሬዎች የእርሻ መሬት ማግኘት ባለመቻላቸው ወዘተ ከነዚህ ውስጥ አንዱ ሰበብ በተናጠል ለለውጥ እንቅስቃሴ ዋነኛው ሰበብ ሊሆን አይችልም። ለነኚህ ሁሉ ችግሮች ጠያቂው አረመኔው ዘረኛ ስርዓት ነው። ኢትዮጵያ ህዝብ እየታገለ ያለው ይህን ዘረኛ ስርዓት መንግሎ ለመጣል እንጂ ነፍስ ዘርቶ እንዲቀጥል አልነበረም። ዘረኛው ስርዓት ሲባል በወያኔ ህወሓት የሚመራው ስርዓትን በአጠቃላይ እንጂ ህወሓትን ብቻ የሚመለከት አይደለም እላለሁ። ህወሓት በመላው ሀገሪቱ ዘረኛ ስርዓትን ያሰፈነ በመሆኑ የስርዓቱ አድራጊና ፈጣሪ በመሆኑ የህዝባዊ ቁጣው ኢላማ ተደርጎ ቢወሰድም በአጠቃላይ የወያኔ የዘር ድርጅቶች ቁንጮዎች፣ የደህንነት ኃላፊዎች፣ ከፍተኛ ካድሬዎች ለተፈጸሙ ግድያዎች፣ እስራቶች፣ ስቃዮች፣ ስደቶች፣ መፈናቀሎች በአጠቃላይ የሰብአዊ መብት ረገጣዎች ጠያቂዎች ናቸው እላለሁ። የሀገር ሀብት እየዘረፉ የከበሩ የህዝብ ጠላቶች እንጂ ወዳጅ አይደሉምና የዘረፉት ሀብትና ገንዘብ ለባለቤቱ ለኢትዮጵያ ህዝብ ሊመለስ ይገባል። ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ምድር ተዘዋውሮ የመኖር የመስራት ሀብት የማፍራት መብቶቹ በተግባር ሊከበሩ የሚችሉት የዘረኛ ስራ ተወግዶ በመተኩ ህዝብን የሚያገለግል በህዝብ የሚታዘዝ በህዝብ የሚሾምና የሚሻር መንግስት ሲቋቋም ብቻ ነው። ከዚያውጭ የሚደረግ ሁሉ የዘረኛ አገዛዝን እድሜ ለማራዘም የሚደረግ የግርግር ፖለቲካ ሀገሪቱን ለከፋና ለባሰ አደጋ ለሚያጋልጡ ሁኔታዎች አሳልፎ እየሰጠ መሆኑን ለማየት ይችላል። የግርግር ፖለቲካ ግብ ሀገርና ህዝብን ለባዳን ኃይሎች ለውርደት አሳልፎ መስጠት ነው። የባዳን ኃይሎች በሀገራችን የኢኮኖሚና የፖለቲካ ጉዳይ ጥልቅ ብሎ በአማካሪነትና በአጋፋሪነት ከተሰለፉ ህልውናችን ተደፈረ፣ የሀገራችን ንጻነት ተገሰሰ ማለት ነው። የሀገራችን ሀብት በባዳን ባለሀብቶች ሲደፈርና ሲዘረፍ ህዝቡ እጆቹን አጣጥፎ እንዲመለከት የሚያደርገው ቅስቀሳ ፍሬቢስ እንደሚሆን ይሰማኛል። ከሀገሩ ሀብት ተቋዳሽ እንዳይሆን የተፈረደበት ህዝብ በተለይ ደግሞ ወጣቱ ከሀብቱ ለመቋደስ የኃይል እርምጃዎችን መውሰዱ አይቀሬ ነው። ህዝብ ላነሳቸው ጥያቄዎች ህዝባዊ ምላሽ ሊሰጡ የሚችለው ስልጣኑን ከወያኔ ህወሓት ወደ ወያኔ ኦህዴድ በማዞር ሊሆን አይችልም። አጠቃላይ የህዝብ ጥያቄዎች ሊፈቱ የሚችሉበት መንገድ አንድ ብቻ፣ እሱም የወያኔ ስርዓት መወገድ ነው። ኦህዴድ የተባለው የአሁኑ ዘረኛ ገዢ ኢትዮጵያ አንድነት ወዘተ የመሳሰሉት ቃላትን እየተጠቀመ ያለው የህዝብን አመኔታ ለማግኘት እንደሆነ አያጠራጥርም። የኢትዮጵያ ህዝብ ጥያቄዎች የተከፈሉት መስዋዕቶች ለስር ነቀል ለውጥ እንጂ የአንድን የዘር ቡድን በሌላ ለመተካት አልነበረም። ስለዚህ አሁን ለተከሰተው የትርምስ ፖለቲካ ምላሻችን ሊሆን የሚገባው እንቢ ለዘር ፖለቲካ፣ እንቢ ለቱሻ ኢትዮጵያዊነት፣ እንቢ ለፉገራ አንድነት፣ እንቢ ለፍሬከርስኪ የፖለቲካ የቃላት ጨዋታ፣ እንቢ በማር ለተለወሰ መርዛም የዘር ፖለቲካ ፕሮፓጋንዳ፣ እንቢ ለዘረፋ፣ እንቢ ለብዝበዛ፣ እንቢ ለመፈናቀል፣ እንቢ ለረሃብ፣ እንቢ ለደዌ ለዘረኛ ደዌ ብለን ስንዴውን ከእንክርዳዱ ምርቱን ከግርዱ የበግ ለምድ የለበሱ ተኩላዎችን ከበጎቹ አንደበተ ርቱዕ የሆኑትን ከአፈ ጮሌዎች በመለየት ሀገራችንን ከጥፋት ህዝቧን እየደረሰበት ካለው መከራ ሰቆቃና ስደት ለመታደግ እንደ ጋሪና እንደ ቦይ ውሃ ጸጥ ብለን ከመጓዝ ዙሪያ ገባውን ከማረንና ማዝነን ከዘር ፖለቲካ በጸዳ መልኩ እየተደራጀን ትግላችንን አፋፍመን መቀጠል ይገባናል እላለሁ። ቃሉ ተዘራ ነኝ ከአንጾኪያ ሰሜን ሸዋ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም በእያላችሁበት የከበረ ሰላምታዬን አቀርባለሁ። የመከራ ገመዶ አልበጠስ ያለው ኢትዮጵያ አገራችን ዛሬ ዘረኝነትና ጠባብነት በፈጠሯቸው ችግሮች ተተብትባለች። የህዝብ ለህዝብ ግጭቶች በየቦታው እየተቀጣጠለ ነው። የህይወት መቀጠፍ ዛሬም እንደቀጠለ ነው። ዜጎች ይሰደዳሉ፣ ይፈናቀላሉ፣ ንብረታቸው ይዘረፋል፣ ይወድማል። ለዚህ ደግሞ ተጠያቂው በዋነኛነት ወያኔና ከጽንፈኞቹ ጀርባ ያሉ የባዕድ ኃይላት ናቸው። በዚህ እኩይ ተግባር እንዳሸነፉ የፈሉ የብሔርና ብሔረሰቦች ነጻ አውጪዎች ነን የሚሉ የቃል ተቃዋሚዎች የተግባር ወያኔዎች የሆኑ ድርጅቶችም ይመለከታቸዋል። ሀገርን ለመበጣጠስና ለመከፋፈል ተግቶ ከመስራት ያለፈ የክህደት ወንጀል ሊኖር አይችልም። በባህል በኢኮኖሚ በጋብቻ የተሳሰረ ህዝብን ከማጋጨትና ከማስተላለቅ ያለፈ ጠላትነት ሊኖር አይችልም። የጥላቻ ዘመቻ ለጊዜው ጥቂቶችን የተሳካላቸው ይመስላቸው ይሆናል። ውሎ አድሮ ከመሆን የማይቀረው እውነት ኢትዮጵያም የማትፈርስ ህዝቧም የማይበታተን መሆኑ ነው። የኤርትራንና የኢትዮጵያን ህዝቦች መነጣጠልን እንደገና ደግሞ ሙሉ በሙሉ ከገንጣዮችና አስገንጣዮች ተጽዕኖ የተላቀቁ ባይሆንም በህዝቦች ውስጥ የነበረውን ብሶት ሌሎች ገንጣይና አስገንጣይ ነን የሚሉ ትልቅ ትምህርት በወሰዱበት ነበር። ከስተት መማር የሚችል ህሊና ቢኖራቸው ኖሮ ዘረኛና ጎጠኛ ማሰቢያ ህሊና ቢኖረው ኖሮ ወያኔና አምሳያዎቹ ዛሬ እንደገና ብለው በዘር መንጋቸው ባልተሰባሰቡ ነበር። በኢትዮጵያ ከ80 በላይ የሚገመቱ የብሔር ተኮርነን የሚሉ ድርጅቶች መፈልፈላቸው ብዙ ተብሎለታል። የሃይማኖቱ ድርጅትም ዛሬ ስምና አይነታቸውን መዘርዘር ያስቸግራል። የነሱም እንደ ፖለቲካ ድርጅቶቹ ከ80 በላይ ደርሰዋል ቢባል ስህተት አይሆንም። ዛሬ በኢትዮጵያ አዲስ ሃይማኖት ስም በቡድን እየተሰባሰቡ ቤት እየተከራዩ ቤተክርስቲያን መስርተናል ተቀላቀሉን አዲስ ቃል አይደለም። ቤት እስከ ማንኳኳት ከመንገድ ላይ አስቆሞ አባል ሆኑ ጭቅጭቅ በየለቱ የሚገጥመን ክስተት መሆኑን መካድ አይቻልም። የኢትዮጵያን ህዝብ መከፋፈልና ሰላም ማሳጣት የሚችሉ ብሔር ተኮር ድርጅቶችና የሃይማኖት ተቋማትን መሰረት ቢዝነስ ሆኗል። አትራፊ ከሚባል የንግድ ተቋም በላይ ጥቅም ማጋበሻ ሆኗል። የብሔር ብሔረሰቦች ድርጅቶችንም ሆነ አዳዲስ ሃይማኖቶችን እንዲፈለፈሉ የገንዘብ ድጋፍ አድራጊዎች የምዕራብና የምስራቅ ከበርቲ ሀገራት መሆናቸውን መረዳት ብቻ ሳይሆን በጥንቃቄ ማመዛዘንም ይጠይቃል። ለሀገራችን ውድቀትና ውስብስብ ችግሮች መፈጠር የውጭ ጠላቶቻችን እጅ አለበት ሲባል ብዙዎች ለምን ጆሮ እንደሚነፍኩት አይገባኝም። ለባዕዳን ማደር የአሜሪካ ወይም የቻይና ጥቅም አስከባሪ ወይም ደላላ መሆን ባንዳነት ነው። ባንዳነት ደግሞ ከሃዲ መሆን ነው። በሀገርና በወገን ላይ ክህደት መፈጸም ደግሞ አንገት የሚያስደፋና የሚያሳፍር እንጂ ደረት የሚያስነፋ ባልሆነ ነበር። ዳግማዊ ወያኔ የሚባል ሌላ ዘረኛና ጠባብ አገዛዝ ሊተኩልን የሚራወጡ የምዕራብ ሀገራት ዶክተር አብይን ወደ ስልጣን ለማውጣት ከተጠቀሙባቸው በርካታ ቀመሮች ውስጥ ሃይማኖትና ብሔርን መሰረት ያደረገ መሆኑን መረዳት አለመቻል ትልቅ መጃጃል ነው። ውድ የዚህ ፕሮግራም ተከታታዮች ኢትዮጵያንና ህዝቧን ከክፍፍልና አደጋ ለማዳን ትግላችን ከወያኔ መሰል ጽንፈኞችና ጠባቦች ጋር ብቻ አይደለም። ከኋላ ሆነው ከሚገፋቸው የባዕድ ጠላቶቻችን ጭምር እንጂ። ለዚህ ደግሞ ኃይልና አንድነትን ማጠናከር የትግላችን ትልቁ መሳሪያችን መሆን አለበት። እንተባበር፣ እንተጋገዝ። ያለ ጥርጥር ወያኔና አምሳያ ጽንፈኞችና ጠባቦችን እናቸንፋቸዋለን። ለማደነቀ ዱከም
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆች እንዲሁም አድማጮች ዛሬ በሁለት ርዕሶች መጻፍ ፈልጊያለሁ። በመጀመሪያ ከጣምባሩ የተፈጠባቸው ገዢዎች የህዝብን ጸረ ወያኔ ስር ነቀል ትግል አደናቅፈው በዚህ በዚያ ሲዳክሩ ዘረኞቹ የበላይነትን ሊያስመልሱ የሚችሉበት ሁኔታ እንደሚታይ ገልጿል። ስራቸው ሁሉ የእውራ ጥሪ የሆነ መጥቷል። የሐሰት መረጃና አሐዝንም ያው የወያኔ ልጆች በመሆናቸው ሊመገቡን እየጣሩ ነው። በኦሮሚያ ክልል ለ800,000 ወጣቶች የሥራ ዕድል ተሰጠ የሚለን ኢቲቪ ለምሳሌ በሌላው ክልል ሁሉ ሥራ አጥ ወጣቱ ቁጥር በሺዎች መጨመሩን ይደብቀናል ወይስ ይሄ ብሔረተኝነት ስም ቀይሮ እየመጣ ነው የሚለው ሐቅ ነው? በፍቅር እንደመር ስለ ፍቅር ወጣቱን እናስተምር በይቅርታ እንሻገር የሚሉ መፈክሮችን የሚያሰማን ይህ አገዛዝ ግን ከወያኔ ሊያስታርቀን ከመንግስቱ ሊያስተቃቅፈን እንጂ ሌላ ግብ የለውም። ሁለተኛው በጣም የገረመኝ ጉዳይ ደግሞ ህጋዊው ኢህአፓ ያለና የድርጅቱ ስም በህግ የተከበረ መሆኑን እያወቁ ከ12 ዓመታት በፊት ለመለስ ዜናዊ እንስገድ ብለው ደጋፊ ሲያጡ ከድርጅቱ የፈረሰቱ ስነ ስርዓት ጎድሏቸውና ዋልጌ የሆነው ከድርጅቱ የተባረሩትና ለአንድ ቀን እንኳን የድርጅቱ አባል ያልነበረ ወናፍ ዶክተርን ሳይቀር በኢህአፓ ስም ጋብዘውና ደግፈው ሊያንቀሳቅሱ አሁንም እየጣሩ ነው። ከትግል ፍላጎት ይልቅ የአወዳይ ጥም ያወካቸው አዲስ አበባ ይገባሉ የተባሉ በጣት የሚቆጠሩ አሮጌዎች ሰው ጠፋ እንዳይባል አቀባበሉንም ድጋፉንም ስልጣን ያዝን ባዮቹ ሊሰጧቸው ቃል መግባታቸውንም ሰምተናል። የወያኔን ጸረ ኢህአፓ እርምጃ አጅበው የዘመኑ ከሃዲዎችና ጠቅላይ ሚኒስትሬን አገኘው ባይፎጋሪዎች ወደ ገዢዎቹ ጎራ ቢገቡ የሚደንቅ አይሆንም። ማንም የኢህአፓ ደጋፊ ሆነ አባል በዚህ ማጭበርበር የሚደናገር እንዳልሆነም እርግጠኛ ነኝ። በረከስሞንም የቀድሞ ኢሃፓዎች በሚል ከወያኔ ጋር ሲሰሩ የቆዩትን ለአንጃው ቁጥር ማዳበሪያ ሊያቀርብ ቃል ገብቷል። ከያያዙ መፍረድ ይቻላል ነውና በአደናጋሪ እርምጃዎችና በውሸት ታጅቦ መገኘት ትላንትም ዛሬም ወገብ ወገቡን የተመታ ውዳቂና ወዳቂ አካሄድ ነው። ለሀቀኛ አገር ወዳዶች የኢትዮጵያ ልጆች መልካም አዲስ ዓመት እላለሁ ሲሉ ለማ ተስፋዬ ከኦታዋ ካናዳ ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ዝግጅት በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ደህና ቆዩን።
አሁን በቅርቡ ድሮ እኔ ልጠይቀው የነበረው የዴሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን።
ላድርባዮቹ የመጥምቁ አንገት ሲቀላ ሳሎሜሱ፣ ኢየሱስ ሲጋለጥ ሲያዝ ይሁዳሱ፣ ፀሐይ ስትጠፋ ጨለማው እሱ፣ ገዳይ ሲያዋራ ፎካሪው እሱ፣ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ፣ የጠቋሚ ጣት ባለቤት እሱ፣ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ፣ ወኔ ከዳው ሪ ባለበት ያውጫው እሱ፣ ነፍጥ ባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ፣ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባለበት በሚከረፋው በግሞች አምባ ቤቱን የሰራው ሁልጊዜም እሱ።
ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘኋል።
አፍም አስቸጋሪ ጭራሽ አመፀኛ፣ ጌታውን ረስቶ ላበላው ቤተኛ፣ አፍማ አዋራጅ አልፎም ሰውን አጥፊ፣ የተሸጠ ጌታን ድንገት አናጋሪ። እጀት
እንትኖቹ እንዲያገግቡ ሁላችንም ተረባርበን የፖለቲካ ተቃዋሚዎች ወይንም ደፈወዳዳሪ የምንባል ሁሉ እያገዝን አሁን የተጀመረውን የለውጥ ጎዳና አብረን መስራት አለብን።
እጀት በጨለመው ዋሻ ገብቼ በዝንጀሮ ሽንት በከረፋ፣ ጥጥካለ ጫካ ገብቼ በፋኖ ደም በቀላ፣ ከሰማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ፣ ተገለጠልኝ የከረመው ምስጢር ሆኖ፣ ዓይኔን ጨፍኜ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ።
ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘኋል።
በኮሽታ ባነን ለኩታራ ሰገን
ድንቅም ትግል
እግዜር አፈረብን። በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኖሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከምላስ ለጥፈን በኮሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለካሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አፍንቀን በቁማችን ሞተን የባሰን አጥምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ተውጦ
ትግልከለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። የዲሞክራሲ ጥያቄ፣ የሀገር አንድነት ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ በጠቅላይ ሚኒስትሩ አፍ ጭምር ሲነገር ሰማን። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ።
እናማ በዚህ መራር ትግል የሚያቅማማም ይወላወል ወገባ ሁሉ ቢልመጣበት ግደለት ቢቃየር አድሮ ደቁልቁል ቢዘቅት እንዳርጩሜ ጎመጠላ መጣ ወዲያውል መጥ ወዲያውል መጥ ወላም መዛላም ዘማም ዘማም አዲስ ለክስታት ሊስማም ሽሽት ሩጫ ለመቁመጥ የኋሊት ጉዞ ኋሊት ከጠላት ጉበት መሸሸግ አድንጋሻ መመከት በቡካታ ውል መፈርጠት አወር ለውር አብሮ እንዲሉ ቡካን ለቡካን ነው ቀሎ እንደ ውሻ እንደ ለክስክስ ቀርሻቱን መልሶ ቢልስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረመተ ሆዱ እንደ ቀልቀሎ ዝምጠል አፉም እንደ ሸነቆሩት ባሜ ካፈሰሰ ሚስጥር ላይችል የጥምቱን አጁን መዘርዘር ካሳበቀ ለፋሽስት የልቡን ከዛ አንቀፈ በአደባባይ ከነፈለፈ ሴራ ካውጠመጠነ ሸር ካጠመጠነ አላት ያለች ጣት ከሆነ አይወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ልሰ ይኖረዋለ ባንዳንም እንዲያማ ለካፍያው ከንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከቀዳውማ እናት ሆን ሊገባ ኖሯል ገና የዋና ውለትማ አይወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ጢሻ ቁም ስቅሎ ማሳየት እንጂ ባላባደሩ መዶሻ ባሷደሩ ማጭድ ሌላ የምን ማርከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንዳግመልሽት ከወንዞድ ያለቦ ካሻማ ታዲያ ምን ልሳ ይኖረዋል ድሮስ ባንዳረም እንዲያማ
ትግል ስሜ መርሻ ዮሴፍ ይባላል። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ።
እናም ለተጎሳቆሎ ላካሬ መካሻ ድጋሚ እንዳመኝ ለኮሶትል መርሻ መልሶ እንዳይጎዳኝ ቀንሳ አጥብቆ በስፋት አበቀልኩ አንፊኒቲ ኮሶ ዛፉ ወገርትና አንቆቁ ምንኛ ቀለለኝ ተገላገልኩት ደስታል
ያ የቆሶ የስልጣን ጥሙ ከድሜ መራዘም ጋር ችግር የፈጠረበት ይገለሰብ ቀደምም የአፋን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለአመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት የአፋ ነኝ መስራች ነኝ ጠቅላይ ሚኒስቴርን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ የአፋን መስርቷል? እስቲ እናዳምጠው ያለውን።
ትግልከለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢህአፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ያፋከመ መስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ ሆነም
በመስረታ ጉባኤው ላይ ስላልነበርኩ ከ መጀመሪያ በአማራር ደረጃ አልነበረም የምሳተፈው። ከ1972 በኢትዮጵያ አቆጣጠር ጀምሮ ይሄ አማራር ውስጥ ገብቼ መጀመሪያ በኮኦፕቴሽን ከዛም ደግሞ በተለያዩ ጉባኤዎች ሁለት ጊዜ ተመረጥ ሶስት ጊዜ ተመረጥ ሁለት ጊዜ ተመረጥ ከያለው
የሽማግሌ ቀጣፊ ነው።
ያ የኮሶትን ኮሪ ውስጥ ተቀምጦ ሲገዘግዘኝ ጨብጦ ሲያስጨንቀኝ ቆራርጦ ትናንሽ ጥሮችን እየፈጠረ የአካሌ ዋልታ ማገሩን ሊጥል ሊያፈራርስ ሊቆራርጥ ስራስሩን ከላይ ታች ሲሯሯጥ ሲመላለስ ጉልበቴን በልቶ እንዳልላወስ ሰርስሩኝ ተደብቆ እኔነቴን ሰርቆ የተገላጠጠ ሊያጣባኝ ሀፍረት አልብቶ ሊያስታጣኝ ይበዛብኝ ቆረጥኩ ከውስጤ ላጠዳው ወሰንኩ። እንዲያም ሆነና መራራዬን ተግቼ ከአይነ ምድሬ ተቀላቅሎ አብቼ እንድገላገለው ከነተንኮፉ ተነቅሎ ይብቃ ኧረ ይብቃ ብዬም እንድሽረው ከጊዜው ጋር ስታደፍ ዋ ደስ አለኝ ሽሩክሉክ ብሎ ሲወጣ የውድ ከነግማቱ ሲዘረገፍ። እናም ለተጎሳቆሎ ላካሌ መካሻ ድጋሚ እንዳመኝ ለኮሶትል መርሻ መልሶ እንዳይጎዳኝ ቀን ሰዓት ጠብቆ በስፋት አበቀልኩ አንክኒት የኮሶ ዛፉ ወገብትና እንቆቁ። ምንኛ ቀለለኝ ተገላገልኩት ደስ አለኝ ያ የኮሶ ውስጥ።
መሸጥ የለመደ እናቱን ያስማማል። የከሃዲ አንጃና ሪሃፓ ወያኔዎች እንቅስቃሴ ደረጃ መመታት ኢሃፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው። የአጼው ስርዓትና አሜሪካ በህብረት ሊያፈኑት ሞክረው የይዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ደወሉን ሊያሰማው ችሏል። የምንኮራበት ክንውን ነው። የአገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንኮታኮታችን የሚያሳዝን ሳይሆን እሰየው የምንለው ነው። ባጭሩ አድሃሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው ለመወገዳቸው ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አመረን የቀጠልንበት ነው። እናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለን አቅም ታግለናል መከታናል እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር ይግን የይሃባ ምርጫና ጎዳና አልነበረም አሁንም አይደለም ያርበኞችም ፈለግ አይደለም አልተከተልነውም ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል አንጃዎች አፈጣጣራቸው ከምንዋጋው ፍርሃትና ከባዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ሁሉ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውንት አንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ጠቋሚ ሊሆን ይችላል ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት ባሁኑ ጊዜ እንድንሰጣቸው አድርጓል አሜሪካ ባረጀቂም ሀቀኛውና ዋናውን ይሃባ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ይሃባ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም የጋበዛቸው ለጸረ ይሃባው እቅድ መሳሪያ እንዲሆኑ ተፈልጎ ነው ማንንም ላይጠቅም ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔን ሊጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረ ይሃባነቱን እንዲደብቅ አልቻለም አዲሱ ሹም የደርግና ወያኔን ጸረ ይሃባ ወንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም ለምን ጸረ ይሃባ ጎዳና ተመረጠ ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል ህዝብ ባንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል ቄሮ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በመር የተካሄደውን ትግል ማለታችን ነው ወያኔን ይጠይቋል አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አስተምተናል እነ ዴቪድ ሺንና ሀርማን ኮህን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንቢልታ ሴራ እየተደረገብን ነው የሚል ነው አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር በእነዚህ ስብሰባዎችም እነካሳ ከበደ ሻለቃ ዳዊት ወዘተ በመገኘትና ስለ ይሃባም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ሚስጥር አልነበረም በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማሰናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ሚስጥር አልሆነም አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል ዋናው ዓላማ ይሃባ የለም አንጃዎች ያፋናቸው በሚል ተንተርሶ በድርጅቱ ላይ እጅጃሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በያፋ ላይ የገሙ የገለሙ ክሶችን ደግሞ አሰምቷል። ያንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢህአፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በጋድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ ኢህአፓን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የተበቀነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢህአፓ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ጸረ ኢህአፓነትና አፍቅሮ ወያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ እናግዛችኋለን አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከሴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢህአፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተራቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለአገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? ዓላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምፅ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢህአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሌም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሌም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ሐሳቡ ተቀባይነት ሲያጣ በውድቅት ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ሲያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከክ የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጊት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢህአፓ ዴሞክራሲያዊ፣ ኢህአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይህ ግለሰብ ቀደምም የሀፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለአመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት የሀፓ ነኝ መስራች ነኝ ጠቅላይ ሚኒስቴርን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይግደሰብ ይሀፓን መስርቷል? እስቲ እናዳምጠው ያለውን።
ትግልከለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ይሀፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ያፋከ መመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ሳተፍኩ ሆነም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረም ሳተፈው። ከ1972 በኢትዮጵያ አቆጣጠር ጀምሮ ያፋ አመራር ውስጥ ገብቼ መጀመሪያ በኮኦፕቴሽን ከዛም ደግሞ በተለያዩ ጉባኤዎች ሁለት ጊዜ ተመርጬ ቀጥያለሁ።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 ዓመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ጊዜ አናጠፋም። ይህ ያንጃመሪ በፖለቲካ ምድረበዳ ሲዋዥቅ ከርሞ ቀቢጸ ተስፋን ጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ቅጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ ያደናገረ እንዳለ የደረሰንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ያፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽመደመድነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የያፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንበት ስምሪት በመሆኑ ይዚ ያስጠፋን እንደሁ እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጣላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢሃፓ አልተሳተፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀደሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም የራሳቸውን ከሃዲነት አጋለጡ እንጂ። ያፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ሸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም።